ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 3 2014 ዓ.ም ዝግጅታችን አሁን ጀመረ። በደቡብ ክልል ደራሼ ወረዳ ውስጥ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ ሲቪሎች መገደላቸውን ከአካባቢው ሸሽተን ጫካ ውስጥ እንገኛለን ያሉ ነዋሪዎች ገለጹ።
ቤት ውስጥ እንዳለ በጭስ ተኩሷል። ስለዚህ አሁን ይህ ምን እንደሆነ ራሱ ቢጠየቅም አሁን ገና ትናንት ህዝቡ ገና ሶስት ቀን ጫካ ነው ያለው። አሁን ገና ዛሬ ወደ ቀየው እየተመለሰ ማአት ሆስፒታል ያሉ አሉ። እዚህ ደግሞ ጤና ጣቢያ ደግሞ ያሉ አሉ። ምንም ሊሰሙን ያልቻሉ ህዝብ በአጠቃላይ ተበትነው ጫካ ነው ያለው።
ከአካባቢው ነዋሪዎች አንዱ ናቸው። በዚህ ዙሪያ ከተሰናዳ ዘገባ ላይ ቀንጨብ አድርገን ነው ያሰማናችሁ። ሙሉን በአብይ ርዕስ ዘገባችን ታዳምጡታላችሁ። ወደ ጎንደር እናመራና በጎንደር ከዚህ ቀደም የተቀሰቀሰውን ግጭት በተመለከተ የኢትዮጵያ ሃይማኖት ጉባኤ አባላት በጎንደር ከአካባቢው አገር ሽማግሌዎች ጋር ያደረጉትን ውይይት በተመለከተ ዘርዘር ያለ ዘገባ አሰናድተናል። ወደ ሶማሌ ክልል ጎዴ የምናመራና በዚያ ድርቁ ተማሪዎችን ከትምህርት ገበታቸው ማፈናቀሉን በተመለከተ የተሰናዳ ዘገባ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ደግሞ ሲሳይ አሸናፊ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር አብረውን እስከ ምሽቱ 4 ሰዓት ይቆያሉ። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አስተያየቶቻችሁንም እየሰጣችሁን ቆዩ። አሁን ለዓለም ዜናዎቹ ሰዓቱን ላስረክብ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ሶማሊያ ውስጥ የፊታችን እሁድ ፕሬዝደንታዊ ምርጫው የሚካሄድበት የሞቃዲሾ አውሮፕላን ጣቢያ አጠገብ በዛሬው ዕለት በደረሰ አጥፍቶ ጠፊ ፍንዳታ 7 ሰዎች መቁሰላቸውን የሀገሪቱ የፖሊስ ቃል አቀባይ ገለጹ። ሌሎች የፖሊስ ባለስልጣናት በበኩላቸው 2 የጸጥታ ጥበቃ አባላት ያሉባቸው ቢያንስ 3 ሰዎች በፍንዳታው እንደተገደሉ ነው የተናገሩት። አጥፍቶ ጠፊው ዓለም አቀፉ አውሮፕላን ጣቢያው አጠገብ ቦምቡን እንዳፈነዳው የሶማሊያ ፖሊሶች ገልጸዋል። በጥቃቱ ኢላማ ያደረገው በብረት ለበስ ተሽከርካሪ ውስጥ የነበሩ የሀገሪቱ የጦር ሰራዊት ከፍተኛ ጀነራልን መሆኑን ነው የሶማሊያ ፖሊስ ቃል አቀባይ አብዲፋታህ አደን ሐሰን ለጋዜጠኞች የገለጹት። አልሸባብ ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የተወካዮች ምክር ቤት ለዩክሬን ከ40 ቢሊዮን ዶላር በላይ ተጨማሪ እርዳታ እንዲሰጥ የቀረበውን ረቂቅ ሕግ ትናንት ማክሰኞ አጸደቀ። ምክር ቤቱ የዩክሬን ድጋፍ ወጪ ሕጉን በ368 አባላት ድጋፍ ሲያሳልፍ 57 አባላት ተቃውመዋል። የተቃወሙት ሁሉም ሪፐብሊካን አባላት ናቸው። ሕጉ ወደ መወሰኛው ምክር ቤት የሚመራ ሲሆን በአፋጣኝ ድምፅ ይሰጥበታል ተብሎ ነው የሚጠበቀው። ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ምክር ቤት ለዩክሬን የ33 ቢሊዮን ዶላር ተጨማሪ እርዳታ እንዲፈቅድ መጠየቃቸው ሲታወስ የምክር ቤት አባላቱ 7 ቢሊዮን ዶላር ጨምረው ረቂቅ ሕጉን አሳልፈውታል። ፕሬዚደንት ባይደን አሁን ያለው የዩክሬን እርዳታ በዚሁ በግንቦት ወር ውስጥ ከማብቃቱ አስቀድሞ ምክር ቤቱ ፈጥኖ ሕጉን እንዲልክላቸውና እንዲፈርሙት መጠየቃቸውም የሚታወስ ነው። አንዳንድ ሪፐብሊካን የምክር ቤት አባላት ዲሞክራቶቹ የግብር ከፋዩን ገንዘብ ወደ ውጪ ለመላክ ከመጠን በላይ ተጣደፉ በማለት ረቂቅ ሕጉን ተቃውመዋል። የፕሬዝደንቱ ዲሞክራቲክ ፓርቲ አባላት ምክር ቤቱን በጠባብ ብልጫ እየመሩ ሲሆን ረቂቅ ሕጉ በመወሰኛ ምክር ቤቱን ለማለፍ ግን የሪፐብሊካኖችን ድጋፍ ይፈልጋል። በውጊያው ግንባር ዜና የዩክሬን ባለስልጣናት ኃይሎቻቸው የሩሲያን ወታደሮች ከሰሜን ምስራቋ ኻርኪቭ ከተማ ገፍተው በማስወጣት ድል እያስመዘገቡ ናቸው ሲሉ ተናገሩ። ኻርኪቭ ሩሲያ ወረራውን ከከፈተችበት ጊዜ አንስታ ስትደበድባት የቆየችው ከተማ መሆኗ ተገልጿል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ወራሪው ኃይል ቀስ በቀስ እየተባረረ ነው ብለው፣ ሆኖም ከመጠን በላይ ስሜታዊ ሆነን በሰራዊታችን ላይ በየሳምንቱ ወይም በየቀኑ ድል በመጠበቅ ከልክ ያለፈ ግፊት የሚያደርግ ድባብ መፍጠር የለብንም ሲሉ አስጠንቅቀዋል። ትናንትና የሩሲያ ኃይሎች ኦዴሳ ከተማ ላይ 7 ሚሳይሎች መተኮሳቸውን የዩክሬን ባለስልጣናት ገልጸዋል። በዌስት ባንክ የእስራኤል ኃይሎች በወረሩት ስፍራ በዘገባ ላይ የነበረች የአልጀዚራ ጋዜጠኛ ተገደለች። ታዋቂዋ የአልጀዚራ የአረብኛ ስርጭት ጋዜጠኛ ሽሪን አቡ አክሌህ በእስራኤል በተያዘው በዌስት ባንክ ጂኒን ከተማ ዛሬ ረቡዕ ማለዳ የእስራኤል ኃይሎች በወረሩት ስፍራ በዘገባ ላይ እንዳለች በጥይት ተመታ ነው የተገደለችው። ጋዜጠኛዋና ሌላው በጥይት ተመቶ የቆሰለው ጋዜጠኛ የተኮሱብን የእስራኤል ኃይሎች ናቸው ያሉ ሲሆን፣ እስራኤል በበኩሏ የተመቱት በፍልስጤማውያን በተተኮሰ ጥይት መሆኑን ማስረጃ አለኝ ስትል ተናግራለች። የዩናይትድ ስቴትስም ዜጋ የሆነችው ዝነኛዋ ፍልስጤማዊት ጋዜጠኛ ሽሪን ከቆሰለች በኋላ ብዙም ሳትቆይ ሕይወቷ ያለፈ ሲሆን፣ ጀርባው ላይ ተመትቶ የቆሰለው ፍልስጤማዊው ጋዜጠኛ አሊ ሳሙዲ ደግሞ ሆስፒታል ተኝቶ እየታከመ መሆኑ ተገልጿል። መደበኛ ስርጭቱን አቋርጦ የጋዜጠኛ ሽሬንን ሞት የተናገረው አልጀዚራ ባወጣው መግለጫ ዓለም አቀፉ ማህበረሰብ የእስራኤልን ወራሪ ኃይል ባልደረባችንን ሆን ብሎ ኢላማ አድርጎ በመግደሉ በተጠያቂነት መያዝ አለበት ብሏል። የእስራኤል የጦር ኃይል በበኩሉ ጂኒን ውስጥ ኃይሎቹ በመንቀሳቀስ ላይ ሳሉ ከባድ የተኩስና የፈንጂ ጥቃት ስለተሰነዘረባቸው በአጸፋው ተኩሰዋል ብሏል። አስከትሎም ጋዜጠኞቹ የተመቱት በፍልስጤማውያን በተተኮሰ ጥይት ሊሆን ስለሚችል ምርመራ እያካሄድነን ብሏል። የ51 ዓመቷ ሽሪን እንደ አውሮፓውያን አቆጣጠር ከ1997 ዓ.ም ጀምራ የአልጀዚራ ቴሌቪዥን ጋዜጠኛ ስትሆን ከፍልስጤም ግዛቶች ዙሪያ በምታስተላልፋቸው ሪፖርቶቿ ትታወቃለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ለዩናይትድ ስቴትስ ኤነርጂ ሚኒስቴር የሳይንስ ክፍል ኃላፊነት የታጩት ትውልደ ኤርትራ አሜሪካዊቱ ፕሮፌሰር አስመረት አስፋው ሹመታቸው በትናንትናው ዕለት በሕግ መወሰኛ ምክር ቤቱ ጸድቆላቸዋል። ባለፈው ዓመት ሚያዝያ ወር ላይ በእጩነት የቀረቡት በካሊፎርኒያ ዩኒቨርሲቲ መርስድ መምህርትና ተመራማሪዋ እንዲሁም የባዮኬሚስትሪ ትምህርት ክፍሉም ተጠባባቂ ዲን የሆኑት ፕሮፌሰር አስመረት 54-45 በሆነ ብልጫ የሴኔቱን ድምፅ አግኝተው ነው ሹመታቸው የጸደቀላቸው። የስፔን የጠረፍ ጥበቃ ኃይሎች አትላንቲክ ውቅያኖስ ዳርቻ በጎማ ጀልባ ሲጓዙ የነበሩ ፍልሰተኞችን ደርሰው እንዳወጡ ተገለጸ። ግራንድ ካናሪያ ከምትባለው የስፔን ደሴት አቅራቢያ የተደረሰላቸው 55 ወንዶችና 16 ሴቶች አስቸኳይ እርዳታ እንዲያገኙ ወደ ወደቡ ተወስደዋል። የስፔን የጠረፍ ጥበቃ ሰኞ ዕለትም 13 ፍልሰተኞችን ያወጡ ሲሆን በሕይወት የተረፉት ፍልሰተኞች ከነሱ ጋር የነበሩ ብዛት ያላቸው ሌሎች ተሳፋሪዎች የት እንደደረሱ እንደማያውቁና ምናልባትም ሰጥመዋል ብለው እንደሚሰጉ ለቀይ መስቀል ሰራተኞች ተናግረዋል ተብሏል። ባለፈው ዓመት ስፔን ለመግባት የሞከሩ 4400 የሚሆኑ ስደተኞች ባህር ውስጥ ሰጥመው ቀርተዋል። በመጨረሻም በፊሊፒንስ ፕሬዝደንታዊ ምርጫ ፈርዲናንድ ማርኮስ ጁኒየር ማሸነፋቸውን ተናገሩ። የአምባገነኑ የፊሊፒንስ መሪ የፈርዲናንድ ማርኮስ ልጅ ሞክሻቸው ማርኮስ በዚህ ሳምንት በተካሄደው ምርጫ አሸንፌያለሁ ሲሉ ዛሬ ነው ያወጁት። ከወዲሁም ሰብአዊ መብት፣ ዲሞክራሲና የሕግ የበላይነትን እንዲያስከብሩ ጥያቄ ቀርቦላቸዋል። ማርኮስ ጁኒየር በይፋ ባልታወጀው የድምፅ ቆጠራ ከ31 ሚሊዮን በላይ ድምፅ ያገኙ ሲሆን ለምክትል ፕሬዚደንትነት አብረዋቸው የተወዳደሩት የተሰናባቹ ፕሬዚደንት የዱቴርቴ ልጅ ሳራ ዱቴርቴም ማሸነፋቸው ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ ሊተላለፍላችሁን የዛሬ ረቡዕ ግንቦት 3 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ እንዲሁም @voaamharic የፌስቡክ ገጻችን ላይ በቀጥታ እየተላለፈላችሁ ይገኛል። አስተያየቶቻችሁን አካፍሉን እንዲሁም መልእክቶቻችሁን በድምጽ ቀርጻችሁ አድርሱን ላይየረና በቀዋለን። አሁን ለዕለቱ ወዲያዝነው የመጀመሪያ ያበየረስ ዘገባችን እንወሰዳችሁ። በደቡብ ክልል ደራሼ ወረዳ ውስጥ መሳሪያ ታጥቀው ይንቀሳቀሳሉ የተባሉ ታጣቂዎች እጃቸውን እንዲሰጡና ትጥቃቸውን እንዲፈቱ በአካባቢው የተቋቋመው ኮማንድ ፖስት የሰጠው ጊዜያዊ ገደብ መጠናቀቁን ተከትሎ በመንግስት ወታደሮችና በታጣቂዎቹ መካከል የተኩስ ልውውጥ መደረጉን የልዩ ወረዳው ነዋሪዎች ለአሜሪካ ድምጽ በስልክ ገልጸዋል። ነዋሪዎቹ ፈርተው ከአካባቢው በመሸሽ ጫካ ውስጥ እንደሚገኙም ተናግረዋል። በአካባቢው የተቋቋመው ወታደራዊ እዝ ጥምር ኃይል ምክትል ሰብሳቢ ለተናል ኮሎኔል ፈጥነ ሲሳይ ታጣቂዎቹ የተሰጣቸው የጊዜ ገደብ ተጠቅመው እጃቸውን የማይሰጡ ከሆነ እዙ እርምጃ እንደሚወስድ ማስታወቃቸውን የክልሉ ቴሌቪዥን ጣቢያ ዘግቧል። ዮናታን ዘብዲዮስ ጉዳዩን ሲከታተለው ቆይቷል። ለዛሬ ተከታዩን ዘገባ አሰናድቷል።
ስማቸው እንዳይጠቀሰ ጠየቁና በስልክ አስተያየት የሰጡን በደቡብ ክልል ደራሼ ልዩ ወረዳ የገራሼ ቀበሌ ነዋሪ በመከላከያ ሰራዊት የሚመራ ጥምር ግዛዊ ወታደራዊ እዝ ከቅዳሜ እስከ ሰኞ ለሶስት ቀናት የሰጠው ጊዜ ገደብ መጠናቀቁን ተከትሎ እዙ እርምጃ የወሰደ መሆኑን ተናግሯል።
እኛ ሳናግ መድረስና እንትን ብቻ ጠምዶ ድሽቀ ብቻ ጠምዶ ትኩሱ ጀምሩና ለሴቶቹም ወንዶቹም እንዳለ ሰፈር ለቀቁና እስከ አሁን ድረስ አዋጅ አውጆ ነበረ። ማንኛውም ሰው ወደ ቤት ግቡ ብሎ ነበረ። ከዛ ሴቶች ገቡ እንጂ ትንሽ ሾልጎ ሄደን ሰፈር እናያለን ብሎ የገቡት እንዳለ ተይዞ ነው ወደ መቶ ምናምን የመሆን ያዙት። የተመታ ሰውም የሞተ ሰውም እኛ አናውቅም።
ጊዜ ገደቡ እንዳለቀ ሰኞ ከ12 ሰዓት በኋላ ከቀበለው ከ100 በላይ ሰዎች መታሰራቸውን እንደሚያውቁ የያዘው የገለጡት እኚህ ግለሰብ ትናንት ደግሞ ከሸሹበት እንዲመለሱ ከተጠሩ በኋላ ቀድሞ የተመለሱ 7 ሰዎች በመታሰራቸው እነርሱም ፈርተውም በመሸሽ ጫካ ውስጥ እንደሚገኙ ተናግሯል።
ልጆችም ባለቤትም የት እንዳለች አላውቅም። እስከዛሬ ድረስ የት እንዳለች አላውቅም። እኔ ዝም ብዬ ነው እዚህ ጫካ ስለተደበቅኩት።
ሌላ የቀበለው ነዋሪ በበኩላቸው ተወሰደ በሚሉት እርምጃ ሲቪሎች መገደላቸውን ይናገራል።
ወደ ቤት ውስጥ እንዳለ በጥይት ተኩሰዋል። ስለዚህ አሁን ይህ ምን እንደሆነ ራሱ ቢጠየቅም አሁን ገና ትናንት ህዝቡ ገና 3 ቀን ጫካ ነው ያለው። አሁን ገና ዛሬ ወደ ቀይ ነው እየተመለሰ ማአት እ ሆስፒታል ያሉ አሉ። እዚህ ደግሞ ጤና ጣቢያ ደግሞ ያሉ አሉ። ምንም ሊሰሙ ነው ያልቻሉ። ግን በአጠቃላይ ተበትኖ ጫካ ነው ያለው።
ታጣቂዎቹ የሚገኙት በሆልትና በጋቶ ቀበላያት ሆኖ ሳለ በገራሼ በሽለለና በአጠየ ቀበላያት ያልተመጣጠነ እርምጃ በሲቪሎች ላይ ተወስዷል ያሉት ደግሞ የጋቶ ቀበሌ ነዋሪ መሆናቸውን የገለጡት ሌላ ግለሰብ ናቸው።
መሳሪያ እንዲመለስ ተብሎ ነበረ። በቀደም ሰኞ ዕለት ተመልሷል መሳሪያው። አብዛኛው እንደተመለሰ ነው። የተወሰነ ጥቂት ቢቀር ነው እንጂ አብዛኛው እንደተመለሰ።
በደራሼ ልዩ ወረዳ ሚያዝያ 17 2014 ዓ.ም በወረዳው ሆልተ ቀበሌ ታጥቀው ይንቀሳቀሳሉ በተባሉ ቡድኖች የታገቱ የውጭ አገር ዜጎችን ለማስለቀቅ በተንቀሳቀሱ የጸጥታ ኃይሎች ላይ በተወሰደ እርምጃ ቁጥራቸው የበዛ የተባለን የክልልና የፌዴራል የጸጥታ ኃይሎች መገደላቸውን የጦር መሳሪያዎቻቸው መዘረፉና ተሽከርካሪዎቻቸውም መቃጠሉን መዘገባችን ታወሳል። ወረዳውን የተቆጣጠረው ወታደራዊ እዝ ከአገር ሽማግሌዎችና ከሃይማኖት አባቶች ጋር ባደረጉት ውይይትና በክልሉ ቴሌቪዥን ጣቢያ በቀረበው ሪፖርት ላይ የጊዜያዊ ወታደራዊ እዝ ጥምር ኃይል ሰብሳቢ ሌተናል ኮሎኔል ፈጠነ ሲሳይ የተፈጸመው ወንጀል አጸያፊ ነው ሲሉ ተደምጧል።
ምንም አይነት ጥያቄ ይኖራችሁ በዚህ መንገድ የሚፈጸም ነገር አለ ወይ? ምን ታስቦ ነው ይሄ የተደረገው? የደራሼ ህዝብ ከፊትና ከኋላ ከቦ እንደ ህዝብ የጸጥታ ኃይላችን ላይ እንደዚህ አይነት አጸቃቂ እርምጃ የወሰደበት ምክንያት በምን ተለይቶ ነው? ደራሼ ጋር ብቻ ነው እንደ ጥያቄ ያለው? በርካታ ኢትዮጵያ ቦታዎች እኮ ብዙ ጥያቄዎች አሉ። ግን በጣም በጣም ነውረኛ የሆነ ተግባር ተፈጽሞ
የወረዳውን ዋና ከተማ ግዶለን ጨምሮ በልዩ ወረዳው አንጻራዊ የሚሉት ሰላም ሰፍኖ ያሉት ደግሞ የግዶለ ከተማ ነዋሪ አቶ ዳቲኮ ታየ ናቸው። አብዛኛው የጦር መሳሪያ እየተመለሰ መሆኑን እንደሚያውቁ ነገር ግን ወንጀለኛውን ያለየ አፈሳ በወጣቶች ላይ እየተደረገ ነው ሲሉ ተናግሯል።
አሁን ኦሬዲ አንጻራዊ ሰላም አለ፣ ግን ወንጀለኛና ወንጀለኛ ያልሆነ ሰው እየተለየ አይደለም። የተገኘ ሁሉ ነው እየታፈሰ ያለው። ደግሞ ከአካባቢው አርቀው ነው ይዘው የሚሄዱት፣ ወዴት እንደሚወስዱ አይታወቅም። እና ሁሉም ሰው እየተደበቀ በየቤቱ የሚሆንበት ስራ ሁሉ አቋርጧል ማለት ይቻላል። ሰው ስራ እየሰራ አይደለም። አሁን ይዙኛል እያለ ሁሉም እየፈራ ስለሆነ
እየተወሰደ ነው ስለተባለ እርምጃ ከክልሉ መንግስትም ሆነ ከግዛዊ ወታደራዊ እዝ የተሰጠ አስተያየትም ሆነ የወጣ ይፋዊ መግለጫ የለም። ቪኦኤ ይህንም በተመለከተ የጥምር ኃይሉን አስተያየት ለማካተት ያደረገው ጥረት አልተሳካም። በሌላ በኩል በአካባቢው የተቋቋመው ወታደራዊ እዝ ጥምር ኃይል ምክትል ሰብሳቢ ሌተናል ኮሎኔል ፈጠነ ሲሳይ ታጣቂዎች የተሰጠውን የጊዜ ገደብ ተጠቅመው እጃቸውን የማይሰጡ ከሆነ እዙ እርምጃ እንደሚወስድ በክልሉ የመንግስት ቴሌቪዥን ጣቢያ ተናግሮ ነበር።
እዚህ ጊዶሌ ከተማ ላይ ቤት ያቃጠሉ እና አጠቃላይ ቡድኑን የመሩ በዋናነት አብዛኛውን ፐርሰንት እስከ ሰኞ ታቀርባላችሁ። ሰኞ ዕለት የምታመጡት ወንጀለኛ እና የምታመጡትን የመሳሪያ ሁኔታ አይተን እኛ የራሳችንን አቋም እንደገና እናስቀምጣለን እናያለን።
ከሚያዝያ 17 2014 ዓ.ም አንስቶ በደራሼ ልዩ ወረዳ የተባባሰው የጸጥታ ችግር የደራሼ ልዩ ወረዳን የጋርዱላ ዞን በሚል እናደራጃለን ይላሉ በሚባሉ ቡድኖች መሆኑም ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት። ወደ ትንታኔው መጽሔቱ ክፍለ ጊዜ እንሻገራለን። በተከታዩ ዘገባችን ወደ ጎንደር ነው የምንወስዳችሁ። ባለፈው ሚያዝያ 18 በጎንደር ከተማ ለበርካቶች ሕይወት መጥፋት፣ ንብረት መውደምና ዘረፋ ምክንያት የሆነው ግጭት አስተዳደራዊ ችግር የቀሰቀሰው መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ከአዲስ አበባ ጎንደር የሄደው የልዑካን ቡድን ትላንት ህዝባዊ ውይይት ያካሄደ ሲሆን ግጭቱ በመልካም አስተዳደሮች ችግር ምክንያት የተቀሰቀሰ ስለመሆኑ ከውይይቱ የተገኘ ሀሳብ እንደጠቆመም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምጽ ገልጸዋል። ድብቅ አጀንዳ ያላቸው ቡድኖች ይህንንም ችግር እንደ አንድ መሳሪያ በመጠቀም ግጭቱን ስለማባባሳቸው በውይይቱ ላይ መነሳቱንም ጉባኤው ገልጾልናል። ከውይይቱ በኋላ በዚህ ግጭት ውስጥ በመሳተፍ በመግደል በመዝረፍና ሌሎችም ጥፋቶችን በመፈጸም የተጠረጠሩ በሙሉ ለፍርድ እንዲቀርቡ ተጎጂ የህብረተሰብ ክፍሎች አስፈላጊ ድጋፍ እንዲደረግላቸውና በአካባቢው የህግ የበላይነት እንዲረጋገጥ መወሰኑንም ምክር ቤቱ አስታውቋል። የከተማዋ አስተዳደር እስካሁን በድርጊቱ ላይ ተሳትፎ አድርገዋል ተብሎ የተጠረጠሩ 250 የሚደርሱ ሰዎችን በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ አስተዳደሮችን፣ የጎንደር ከተማ ከንቲባንና የከተማዋን ነዋሪዎች አነጋግሮ ስለ ሁኔታው ሰፋ ያለ ዘገባ ያሰናዳው መስፍን አራጌ ነው፣ እንደሚከተለው ያሰማናል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምፅ እንደገለጹት ትናንት በጎንደር ከተማ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከመንግስት አመራርና ከሚመለከታቸው የከተማዋ ነዋሪዎች ጋር ያደረጉት ውይይት የአካባቢው ነዋሪዎች ሚያዝያ 18 በተፈጸመው ድርጊት ማዘናቸውንና ይህም በሁለቱም እምነቶች አስተምሮት የማይደገፍ የሁለቱን እምነት ተከታዮችም የማይወክል መሆኑን ያረጋገጠ ነው ብለዋል።
ትናንት በነበረን ውይይት እጅግ በጣም ለከተማውም ሆነ ለሀገር እፎይታ ሁሉንም በትክክል በሚዛን የመዘነ የተላቀሱበት የተቃቀፉበት አብረውም ያንን ወደ ነበረበት ለመመለስ ቃል የገቡበትን መድረክ እንደነበረ ለመረዳት እንደ አስተባባሪ ተቋም እንደ ኃላፊነቴ ተመልክቻለሁ። በነገራችን ላይ የሞቱ ከሙስሊሙም ከክርስትናም ሰዎች እንዳሉ ነግረውናል። በተለይ ህዝቡ ከምንም ነገር በላይ የትላንትናውን መድረክ ሲያገኝ እንባ ነው የተላቀሰው።
በሃይማኖት ተቋማት ጉባኤው ምክትል ጠቅላይ ጸሐፊ የሆኑት ሀጂ መስዑድ አደም መካፈላቸው በጉባኤው ላይ ተቀዳሚ ሐጂ ሙፍቲን ጨምሮ ታዋቂ የሃይማኖት አባቶች መገኘታቸውን ጠቅሰው ጉባኤው ችግሮችን ከመዘርዘር ባለፈ ለችግሮች መፍትሄ የተቀመጠበት ነበር ብለዋል።
በአካባቢ የተፈጠረው ጉዳዩ ሃይማኖታዊ ለማስመሰል የሚደረግ ጥረት ስላለ ይህንን በአካል ተመልክተን የሚመለከታቸውን አካላት አወያይተን ህብረተሰቡ ወደ ቆየ ወደ ነበረ ሰላሙ የሚመለስበትን ሁኔታ ይህም ሃይማኖታዊ በሆነ መንገድ መንፈሳዊ በሆነ መንገድ ምክክር እንዲደረግ በሚል ነው። እንግዲህ የተለያዩ የሃይማኖት መሪዎችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ አባል የሆኑ ሶስት ሊቃነ ጳጳሳትን እና ከእስልምና ጉዳዮች በኩልም የጠቅላይ ምክር ቤቱን ፕሬዚደንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስን፣ ምክትላቸውን ዶክተር ጀይላን ካድርን እና እንደዚሁም የዑለማ ምክር ቤት አባል የሆኑትን ሸህ አህመድ አውሉን ይዘናል። እንደዚሁም ደግሞ የአብያተ ክርስቲያናት ፕሬዚደንት ፓስተር ጻድቁ አብዶን ያካተተ የልኡካን ቡድን ነው ከዚህ የተንቀሳቀሰው። ከአማራ ክልልም የአማራ ክልል የሃይማኖት ተቋማት ጉባኤ አመራሮች የተቀላቀሉበት ነው የነበረው።
ለግጭቱ መንስኤ የሃይማኖት ሽፋን ይሰጠው እንጂ ሃይማኖታዊ አይደለም፣ ሳይፈቱ ያደሩ የመልካም አስተዳደር ጥያቄዎች ናቸው የሚሉት ደግሞ ቀሲስ ታጋይ ናቸው።
የሃይማኖት ጥያቄ ሳይሆን መነሻቸው ብዙ የአስተዳደር በደል ጥያቄዎች ናቸው የሚነሱት። በውይይቱ ላይ ከተገነዘብነው አንጻር አንዳንዱ የቀብር ቦታ፣ ይዞታ ማረጋገጫ ካርታ ቦታ፣ አንዳንድ እንደዚህ አይነት ጥያቄዎች እዚህም እዛም የተንከባለሉ ጉዳዮች መልስ ባለማግኘታቸው ለግጭት መዳረጋቸውም ይታወሳል። ለምሳሌ በአንድ ሸከማል በሚባሉ ታዋቂ የባህል ሕክምና አባት በሞቱበት እለት በቀብሩ አዋሳኝ የሆነ ከቤተ ክርስቲያን ይዞታ ጋር በተያያዘ በዛ መነሻ ነች ግጭቷ። በእርግጥ የተንከባለለ ጉዳይ ነው፣ በፊትም ቁርሾ የነበረበት ጉዳይ ነው። የበለጠ ግን በህግ ውሳኔ ተሰጥቶበት አፈጻጸም ግን የቀረው በዛ ምክንያት እንደሆነ ነው የሚነሳው። ምንም ይሁን ምንም ምክንያቱ ብቻ የሃይማኖት እንዳልሆነ አረጋግጠናል። የተለያዩ የመልካም አስተዳደር ጥያቄዎች እየዋሉ እያደሩ እየሰነበቱ የመጡ ከ2010-2011 ጀምሮ ጥያቄ ሲቀርብባቸው የነበረባቸው ቦታዎች፣ ከዛም አልፎ ለአመታት ጥያቄ ሲቀርብባቸው የነበሩ ጉዳዮች ምላሽ ባለማግኘታቸው የመጣ እንደሆነም ገልጸውልናል። ዞሮ ዞሮ ግን ለሞትም ለግጭትም ይቅርና ለመሰዳደብም የማያዳርግ ነበረ።
በከተማዋ እስከ 30 ዓመት የዘለቁና ውስብስብ የቀብር ቦታ፣ የቤተ እምነቶች የግንባታ ቦታ ጥያቄዎች መኖራቸውን ያስታወሱት የጎንደር ከተማ አስተዳደር ከንቲባ ዘውዱ ማለደ በርካቶችን ጥያቄዎች ለመመለስ ቢሞከርም የጠየቅነው ሁሉ ካልተፈጸመ የሚሉ አቋሞች ለችግር መንስኤ መሆናቸውን ጠቁመዋል። ከተማ አስተዳደሩ የፋብሪካ ጥያቄን ወደ ጎን በመተው የሙስሊሞች መቃብር ቦታን መፍቀዱን ከንቲባው በአብነት ያነሳሉ።
ሰው የሚኖርበት ሁሉ ለቤተ ክርስቲያን ይሁን ለመስጊድ ይሁን ብሎ ይጠይቃል። ይሄ የምታፈናቀው ሰው አለ፣ ለእነሱ መፍትሄ መፈለግ አለብን። መመሪያ ያለው ሁሉ ላይ ያወጣው መመሪያ ግን ካልተመለሰልን ሞተን እንገኛለን የሚሉ አንዳንድ አክራሪዎች ች በየቦታው ቤተ ክርስቲያን እንዲተከል የመፈለግ ቤት ለብሶ መስጊድ ለማድረግ መሞከር
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምጽ እንደገለጹት ትናንት በጎንደር ከተማ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከመንግስት አመራርና ከሚመለከታቸው የከተማዋ ነዋሪዎች ጋር ያደረጉት ውይይት የአካባቢው ነዋሪዎች ሚያዝያ 18 በተፈጸመው ድርጊት ማዘናቸውንና ይህም በሁለቱም እምነቶች አስተምሮት የማይደገፍ የሁለቱን እምነት ተከታዮችም የማይወክል መሆኑን ያረጋገጠ ነው ብለዋል።
ትናንት በነበረን ውይይት እጅግ በጣም ለከተማውም ሆነ ለሀገር እፎይታ ሁሉንም በትክክል በሚዛን የመዘነ የተላቀሱበት የተቃቀፉበት አብረውም ያንን ወደ ነበረበት ለመመለስ ቃል የገቡበትን መድረክ እንደነበረ ለመረዳት እንደ አስተባባሪ ተቋም እንደ ኃላፊነቴ ተመልክቻለሁ። በነገራችን ላይ የሞቱ ከሙስሊሙም ከክርስትናም ሰዎች እንዳሉ ነግረውናል። በተለይ ህዝቡ ከምንም ነገር በላይ የትላንትናውን መድረክ ሲያገኝ እንባ ነው የተላቀሰው።
በሃይማኖት ተቋማት ጉባኤው ምክትል ጠቅላይ ጸሐፊ የሆኑት ሀጂ መስዑድ አደም በበኩላቸው በጉባኤው ላይ ተቀዳሚ ሀጂ ሙፍቲን ጨምሮ ታዋቂ የሃይማኖት አባቶች መገኘታቸውን ጠቅሰው ጉባኤው ችግሮችን ከመዘርዘር ባለፈ ለችግሮች መፍትሄ የተቀመጠበት ነበር ብለዋል።
በአካባቢ የተፈጠረው ጉዳዩ ሃይማኖታዊ ለማስመሰል የሚደረግ ጥረት ስላለ ይህንን በአካል ተመልክተን የሚመለከታቸውን አካላት አወያይተን ህብረተሰቡ ወደ ቆየ ወደ ነበረ ሰላሙ የሚመለስበትን ሁኔታ ይህም ሃይማኖታዊ በሆነ መንገድ መንፈሳዊ በሆነ መንገድ ምክክር እንዲደረግ በሚል ነው። እንግዲህ የተለያዩ የሃይማኖት መሪዎችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ አባል የሆኑ ሶስት ሊቃነ ጳጳሳትን እና ከእስልምና ጉዳዮች በኩልም የጠቅላይ ምክር ቤቱን ፕሬዚደንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስን፣ ምክትላቸውን ዶክተር ጀይላን ካድርን እና እንደዚሁም የዑለማ ምክር ቤት አባል የሆኑትን ሸህ አህመድ አውሉን ይዘናል። እንደዚሁም ደግሞ የአብያተ ክርስቲያናት ፕሬዚደንት ፓስተር ጻድቁ አብዶን ያካተተ የልኡካን ቡድን ነው ከዚህ የተንቀሳቀሰው። ከአማራ ክልልም የአማራ ክልል የሃይማኖት ተቋማት ጉባኤ አመራሮች የተቀላቀሉበት ነው የነበረው።
ለግጭቱ መንስኤ የሃይማኖት ሽፋን ይሰጠው እንጂ ሃይማኖታዊ አይደለም ሳይፈቱ ያደረው የመልካም አስተዳደር ጥያቄዎች ናቸው የሚሉት ደግሞ ቀሲስ ታጋይ ናቸው።
የሃይማኖት ጥያቄ ሳይሆን መነሻቸው ብዙ ያስተዳደር በደል ጥያቄዎች ናቸው የሚነሱት። በውይይቱ ላይ ከተገነዘብነው አንጻር አንዳንዱ የቀብር ቦታ ይዞታ ማረጋገጫ ካርታ ቦታ አንዳንድ እንደዚህ አይነት ጥያቄዎች እዚህም እዛም የተንከባለሉ ጉዳዮች መልስ ባለማግኘታቸው ለግጭት መዳረጋቸው ይታወሳል። ለምሳሌ በአንድ ሸከማል በሚባሉ ታዋቂ የባህል ህክምና አባት በመጡበት እለት በቀብሩ አዋሳኝ ሆነ ከቤተክርስቲያን ይዞታ ጋር በተያያዘ በዛ መነሻ ነች ግጭቷ። በርግጥ የተንከባለለ ጉዳይ ነው፣ በፊትም ቁርሾ የነበረበት ጉዳይ ነው። የበለጠ ግን በህግ ውሳኔ ተሰጥቶበት አፈጣጠም ግን የቀረው በዛ ምክንያት እንደሆነ ነው የሚነሳው። ምንም ይሁን ምንም ምክንያቱ ብቻ የሃይማኖት እንዳልሆነ አረጋግጠናል። የተለያዩ የመልካም አስተዳደር ጥያቄዎች እየዋሉ እያደሩ እየሰነበቱ የመጡ ከ2010 2011 ጀምሮ ጥያቄ ሲቀርብባቸው የነበረባቸው ቦታዎች፣ ከዛም አልፎ ለአመታት ጥያቄ ሲቀርብባቸው የነበሩ ጉዳዮች ምላሽ ባለማግኘታቸው የመጣ እንደሆነም ገልጸውልናል። ዞሮ ዞሮ ግን ለሞትም ለግጭትም ይቅርና ለመሰዳደብም የማያዳርግ ነበረ።
በከተማዋ እስከ 30 ዓመት የዘለቁና ውስብስብ የቀብር ቦታ፣ የቤተ እምነቶች የግንባታ ቦታ ጥያቄዎች መኖራቸውን ያስታወሱት የጎንደር ከተማ አስተዳደር ከንቲባ ዘውዱ ማለደ በርካቶችን ጥያቄዎች ለመመለስ ቢሞከርም የጠየቅነው ሁሉ ካልተፈጸመ የሚሉ አቋሞች ለችግር መንስኤ መሆናቸውን ጠቁመዋል። ከተማ አስተዳደሩ የፋብሪካ ጥያቄን ወደ ጎን በመተው የሙስሊሞች መቃብር ቦታን መፍቀዱን ከንቲባው በአብነት ያነሳሉ።
ሰው የሚኖርበት ሁሉ ለቤተክርስቲያን ይሁን ለመስጊድ ይሁን ብሎ ይጠይቃል። ይሄ የምታፈናቀው ሰው አለ፣ ለእነሱ መፍትሄ መፈለግ አለብ ያለው ብሎ ያወጣው መመሪያ ግን ካልተመለሰልን ሞተን እንገኛለን የሚሉ አንዳንድ አክራሪዎች ች በየቦታው ቤተክርስቲያን እንዲተከል የመፈለግ ቤት ለሶ መስጊድ ለማድረግ መሞከር ቤት ይበዛና መኖሪያ ቤት መስጊድ ይሁንልን ብለው ይጠይቃሉ። ይህን አታስተናግድም። ይህን አይነት መሰረታዊ ችግሮች አሉ። እነዚህ መታረም አለባቸው። መንግስት መመሪያ አስቀምጧል። በዛ ነው የምንሰራ ብለን እየሰራን ያለን። እስከ ዛሬ ድረስ መልስ ሳይመለስ ያልተጋጩ ሁለት እምነት አሁን መልስ መስጠት ስንጀምር መጋጨት ጀምሩ። መልስ መስጠት ሲጀመር እንዴት ግጭት እንዲፈጠር ይደረጋል? እና ከጀርባው ሌላ ነገር እንዳለ ያሳያል።
ክስተቱ ከተፈጠረበት አጋጣሚ ጀምሮ የተለያዩ ህጋዊ እርምጃዎች መወሰዳቸውን ያመለከቱት ከንቲባው ቤት ንብረቶችን በመዝረፍ በማቃጠል እንዲሁም ግለሰቦችን በመደብደብ ወንጀል የተጠረጠሩ 208 ሰዎች በቁጥጥር ስር መዋላቸውን፣ ግጭቱን በማስተባበርና ከኋላ በመደገፍ ቀንደኛ የተባሉ 33 ሰዎች ለዚሁ ተግባር በተቋቋመው የምርመራ ቡድን ልዩ ምርመራ ላይ እንደሚገኙ፣ ግጭቱን በማባባስ የተጠረጠሩ 9 የሚደርሱ የጸጥታ የፖሊስ የሚኒሻና የፖለቲካ አመራሮች በቁጥጥር ስር ውለው ምርመራ እየተጣራ መሆኑን አረጋግጠዋል። በጉባኤው ላይ የህግ የበላይነት እንዲረጋገጥ፣ ተጠያቂነት እንዲሰፍን፣ የወንጀለኞች ፍርድ ውሳኔ በይፋ እንዲገለጽ፣ በደረሰው ችግር ህይወታቸውን ላጡ የሁለቱም እምነት ተከታይ ቤተሰቦች ድጋፍ እንዲደረግ ስምምነት መደረሱን የሃይማኖት ተቋማት ጉባኤው ከፍተኛ አመራሮች ገልጸዋል። የአገር ሽማግሌና የጎንደር ከተማ ነዋሪው ባዩ በዛብህ ውይይቱ በሁለቱ እምነት መካከል የነበረውን ትስስር ያደሰ፣ በሚቀጥሉት ጊዜያት ሊከሰቱ ለሚችሉ ተመሳሳይ ችግሮች መፍትሄ ያመላከተ ነበር ብለዋል።
ክርስቲያንና ሙስሊም አንድ ላይ ነን፣ ሰርጋችን አንድ ላይ፣ ለቅሷችን አንድ ላይ፣ ደስታችን አንድ ላይ፣ መከራችን አንድ ላይ፣ መስጊድ ሲሰራ ክርስቲያኑ ረድቶ፣ ቤተ ክርስቲያን ሲሰራ ሙስሊሙ ረድቶ አብረን የምንኖር መሆናችን ተማምነንበት የሁለቱም አባቶች እምነት አምነውበት ምዕመናኑም ካህናቱም ሸኪዎችም ዑለማዎችም ባሉበት ህዝበ ክርስቲያኑም አብዛኛው ትልልቁ ሰው ባለበት ተማምነን የተለያየን።
የት አካባቢ ነው አሁን እርስዎ የሚኖሩት?
አጣጣሚ ሚካኤል ሳ።
ዛሬ እርስዎ ወጣ ብለው አይተውታል አካባቢውን?
አዎ፣ ሱቅ ተከፍቷል፣ ነጋዴ ነግዳል፣ ገበያ ተከፍቶ ይገበያያል፣ መስሪያ ቤት ክፍት ነው፣ ንግድ ቤቶች፣ ምግብ ቤቶች፣ ሬስቶራንቶች ይሰራሉ፣ ሆቴሎች ይሰራሉ።
ሰሞኑን ከመግለጽ የተቆጠበና የእስልምና ሃይማኖት ተከታይ የሆነ ወጣት በደረሰው ጉዳት እስካሁን ድረስ የመንፈስ መረበሽና አለመረጋጋት ውስጥ እንደሚገኝ ገልጾ በሃይማኖት ተቋማት ጉባኤው የተደረገው ውይይት ተስፋ እንደሰጠው ተናግሯል።
በጊዜውና በወቅቱ የደረሰብን ጉዳት በጣም ከባድ ነበር። እንደ አማኝም እንደ ማህበረሰብም ከበድ ያለ ጉዳት ያሳለፍ ነው።
በምን ስራ ነው የምትተዳደረው?
እኔ በማሽከርከር በሹፍርና ሙያ ውስጥ ነኝ ያለሁት።
ጎንደር ዛሬ እንዴት ናት?
ከነበረው ሁኔታ አንጻር ትንሽ የተሻለ ነገር እንትን እንላለን እያየን ያለ ነው። ከነበረው ከሰነበተ ይሻላል። ግን እንደዛም ሆኖ አሁንም ጥኑ በቃ ጥላውን እንዳጠላበት ነው ያለው። በቃ ሰው እንደተደናገጠ ነው ያለው።
በጎንደር የደረሰውን ችግር ተከትሎ ተመሳሳይ የንብረትና የአካል ጉዳት በደቡብ ክልል ስልጤ ዞን ወራቢ አካባቢ መከሰቱን ያስታወሱት ሊቀ ትጉሃን ቀሲስ ታጋይ የሃይማኖቶች ተቋማት ጉባኤው ወደ ስፍራው እንደሚያቀናም አረጋግጠዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ 7 ቤተ እምነቶችን አዋቅሮ የጋራ ምክር ቤት በማቋቋም የሚንቀሳቀስ ሲሆን 97.3% የሚሆነውን የኢትዮጵያ ማኞች የሚወክል መሆኑ ይነገራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባችን እንወሰዳችሁ። የተባበሩት መንግስታት ድርጅት በአስርት ዓመታት ውስጥ ታይቶ የማይታወቅ ያለውን የአፍሪካ ቀንድን የመታው አስከፊ ድርቅ በኢትዮጵያ ብቻ በመቶ ሺዎች የሚቆጠሩ ሰዎችን ሲያፈናቅል ከስድስት መቶ ሺህ በላይ ህጻናት ደግሞ ከትምህርት ገበታቸው እንዲስተጓጎሉና በመቶዎች የሚቆጠሩት ትምህርት ቤቶች ደግሞ እንዲዘጉ ምክንያት ሆኗል ብሏል። ዓለም አቀፉ የረድኤት ድርጅት ሴቭ ዘ ችልድረን ቡድን ያላቸውን ሁሉ ያጡ ወላጆች ከተጠለሉባቸው የስደተኛ ካምፖች አቅራቢያ ህጻናቱን በመማሪያ ክፍሎች ውስጥ የሚያሰባስቡ ማዕከሎችን ገንብቷል። ሊንዳ ጊታሽ ከኢትዮጵያ ወደ ሶማሌ ክልል ጎዴ ተጉዛ ያጠናቀረችው ዘገባ አለ። አሉላ ከበደ እንደሚከተለው ያቀርበዋል።
እግር ኳስ አስደሳች ጨዋታ ብቻ ሊመስል ይችላል። መልሰው መጫወት ለቻሉት ታዳጊ ልጆች ግን ወደ ትምህርት ገበታቸው ለመመለስ የሚያግዝ ክህሎትና በራስ መተማመን እንዲያዳብሩ ጭምር የሚያስችል እድል ነው። አርብቶ አደሮችንና በግብርና የሚተዳደሩትን በተመሳሳይ የነበራቸውን መተዳደሪያ ባሳጣቸው ድርቅ ሳቢያ ከ900,000 በላይ አባወራዎች ከመኖሪያ ቀያቸው ለመፈናቀል ተገደዋል።
As a result of the displacement, drought, death of the livestock, and then so.
ከመኖሪያ ቀያቸው መፈናቀላቸውን ድርቁንና የእንስሳቶቻቸውን ማለቅ ተከትሎ ለተለያዩ የስነ ልቦና ጉዳቶች ተዳርገዋል። እናም ህፃናት የሚመጡና የሚጫወቱበት ወላጆቻቸውን የገጠሙትን ፈተናዎች የሚረሱበት ስፍራ ማዘጋጀት ነበረብን።
ጥረቱ እንደ አህመድ ኑር ያሉ ከቀያቸው የተፈናቀሉ ህፃናት ለትምህርታቸው እንዲነቃቁ ረድቷቸዋል። ፋርቡሮ ከጎዴው ጣብሎ የሚገኝ አንደኛ ደረጃ ትምህርት ቤት ነው።
የእድሜ እኩዮቼ ትምህርታቸውን ሲከታተሉ አይቻለሁ። እኔም ትምህርት ቤት እንድሄድ ወላጆቼ እንዲፈቅዱልኝ ጠየቅኳቸው። እናም ወደዚህ አመጡኝ። በዚህ የተነሳም ከዚህ ደረጃ ላይ ልደርስ ቻልኩ። የአምስተኛ ክፍል ተማሪ ነኝ።
የመጀመሪያ ደረጃ ትምህርት ቤቶች በኢትዮጵያ በተለይም በገጠርና ከከተሞች ራቅ ብለው በሚገኙ አካባቢዎች እጅግ ደካማ ናቸው። እንደተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ግምገማም ከ60% በላይ የሚሆኑት የመጀመሪያ ደረጃ ትምህርት ቤቶች ተማሪዎች ወደ ከፍተኛ ደረጃ ትምህርት ቤቶች የሚያሸጋግራቸውን ውጤት አያመጡም። ይህም ማለት በአጠቃላይ 54% የሚሆኑት ተማሪዎች ብቻ ናቸው ከስምንተኛ ክፍል የተሻገረ የትምህርት ደረጃ ላይ የሚደርሱት። እንደ ዩኒሴፍ እይታም ለዚህ ነው ትምህርት የሚያስተጓጉሉ ችግሮችን መቀነስ ወሳኝ ሆነው።
If they lose one or two school years, they will never go back to school. Because it's the issue, you know, when you are 14 and you have to sit with people that are 11.
And ወይም ሁለት የትምህርት አመታት ካመለጧቸው ፈጽሞ ወደ ትምህርት ገበታቸው አይመለሱም። ምክንያቱም አንተ የ14 ዓመት ልጅ ሆነህ ከ11 ወይም ከ12 ዓመት ልጆች ጋር አንድ ክፍል ገብተህ ትምህርትህን መከታተል ብዙ ምቾት አይሰጥህም። እንደምትረዳው ቤተሰቦቻቸው ድሆች በመሆናቸው ያን ለማሳካት ሲሉ የሚገፋፉበት ሁኔታ አይኖርም። በዚህ የተነሳ ተጽዕኖው እጅግ ከፍተኛ ነው።
ካሉት ማበረታቻዎች አንዱ በትምህርት ቤቶች ውስጥ ለተማሪዎች የሚቀርበው የምግብ መርሃ ግብር ነው። ምንም እንኳን መርሃ ግብሩ ውጤታማ ቢሆን ሴቭ ዘ ችልድረን በገጠመው የገንዘብ እጥረት ሳቢያ በፋርቡሮ አንደኛ ደረጃ ትምህርት ቤት ለሕፃናቱ ያቀርብ የነበረውን ምግብ ለማቋረጥ ተገዷል። ድቁን ተከትሎም የተመጣጠነ የምግብ እጥረቱ በማየሉ ሕፃናቱን ከበሽታ ለመታደግ አልሚ ንጥረ ነገር ያዘሉ ብስኩትና የመሳሰሉ የምግብ አይነቶችን ለማቅረብ ይሞክራል። በተጨማሪም ወላጆቻቸው ልጆቻቸውን ትምህርት ቤት እንዲያስመዘግቡ ለማበረታታት ትምህርት ቤቱም ሌሎች ማበረታቻ መንገዶችን ይቀይሳል።
ayaga la midka arurtooda kala la midka halaan tusnaayo meesha ay ka gaareen waxbarashada markii markan wacyigelinta
tamahirtaachoon kaliiloch tamahirt beetoch bemekataatel la yaalluna betamahirtaacho xiru chulotaa yasmezegebu lijochin asayenaacho ይህንንም ምሳሌ በመጠቀም ስለ ትምህርት አስፈላጊነት ግንዛቤ እንዲኖራቸው አድርገናል።
ከከተሞች ራቅ ባሉት የገጠር አካባቢዎች ለሚኖሩት ለነኚህ ህፃናት ለወትሮ የማይገኝ የትምህርት ድል መታደል ማለት ካርብቶ አደር ወላጆቻቸው በእጅጉ የተለየ ህይወት የመምራት ድል መታደል ማለት ነው። የልጆቹም ተስፋ ይሄው ይመስላል።
ነውህ ብርቶ ከአይነ ማዕልም ወን ነው ወህበር ጥይ ኩቻላይ እናን
ከጫካ የምኖር አርብቶ አደር ብቻ ነው መሆን የምችለው እናም ተምሬ ማስተማርና ወላጆቼን መርዳት ፈልጋለሁ።
በየሳምንቱ ቁጥራቸው የበዙ ቤተሰቦች ቀያቸውን ጥለው ወዲህ ወደ መጠለያ ካምፕ እየጎረፉ በመሆናቸው ያሉት የመማሪያ ክፍሎችም ይያደር ይበልጥ መጨናነቅ ይዘዋል። ዘለቄታ ላለው ፍሬ ግን ቋሚ ትምህርት ቤት መገንባት አለበት ሲሉ መምህራኑ ይመክራሉ።
ተጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የራዲዮ በቴሌቪዥን ዝግጅታችን ነው። ወደ ተከታዩና ወደ ዓለም አቀፍ ጉዳዮች ዘገባችን እናልፋለን። ተከታዩ ዘገባ እዚህ ዩናይትድ ስቴትስ የሚያቆየን ይሆናል። ዩናይትድ ስቴትስ ውስጥ የተቃረበ በመጣው የመካከለኛው አጋማሽ ምርጫ ግሽበት ቁልፍ የፖለቲካ መነጋገር ሆኗል። ፕሬዝዳንት ባይደን ለግሽበቱ አብዛኛው ምክንያትና ድርሻውን የሚይዘው የሩሲያው ፕሬዝዳንት ቭላድሚር ፑቲን የዩክሬንን በመወረራቸው ምክንያት በዓለም የተፈጠረው የነዳጅ ዋጋ ጭማሪ መሆኑን ይናገራሉ። ባይደን ዲሞክራቲክ ፓርቲያቸው ግሽበትን በ8.5% በመቀነስ የምጣኔ ሀብት ጽንፈኞች ካሏቸው ተቃዋሚዎቻቸው የተሻለ እቅድ ያለው መሆኑንም አስረድተዋል። የቪኦኤ አኒታ ፓውል ከዋይት ሃውስ ያጠናቀረችው ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል።
የዋጋ ግሽበትን ለመረዳት የምጣኔ ሀብት ባለሙያ መሆን አያስፈልግም። ለአብዛኞቹ አሜሪካውያን ከምግብ አንስቶ እስከ ነዳጅ ድረስ ሁሉንም ነገር መጨመሩን በቅርብ እያዩት ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በመጪው ዳር ለመራጮች ይህ ትልቅ መነጋገሪያ መሆኑን ያውቃሉ። እንዲህ አሉ።
I want every American to know that I'm
እያንዳንዱ አሜሪካዊ እንዲያውቅ የምፈልገው ግሽበት ትልቅ ትኩረት ፈጥቼ የምከታተለውና ቅድሚያ የሰጠሁት የሀገር ውስጥ ጉዳይ መሆኑን ነው።
ባይደን በተዘዋወሩባቸውና ከቅርብ ጊዜ ወዲህ በሚዋዥቁ ቁልፍ የምርጫ ክፍለ ግዛቶች እንደ ኖርዝ ካሮላይና፣ ኦሃዮ፣ አዮዋና አላባማ በመሳሰሉት ትልቁ ርዕሰ ጉዳያቸው ያደረጉት ምጣኔ ሀብቱን ነው። አሁን የተሰበሰበው የህዝብ አስተያየት እንደሚያሳየው የባይደን ምጣኔ ሀብት አያያዝ ከ40% በላይ በሆኑ አሜሪካውያን ብቻ የተደገፈ ሲሆን የሪፐብሊካን ተቺዎቻቸውም የሚምሯቸው አልሆኑም። ሪፐብሊካኑ የህግ መወሰኛው ምክር ቤት አባል ሪክ ሳንትሮም እንዲህ ብለዋል።
He doesn't do anything other than attack Republicans.
If he Republicanin kamatqat uchi minim neger iyaderego adellem. Bahun waqt gishbetin asmelkito and neger madreg kefellegu madreg yallabacho weyim yemigabacho sultanachon melkekno. Irsacho wede sultan kemetbeg gize jemro balut warat yegishbetu huneta tababswal.
Biden bezih aismamum. Ahun bekerbu yemtane habtun yemiyannaqaqa neger madregachon igelsallu. የኢንተርኔት ተደራሽነትን ለመጨመር ያገልግሎት ዋጋውን ቀንሰዋል። ከመጣባበቂያው የነዳጅ ክምችት ተጨማሪ ነዳጅ ለቀዋል። ለጋዝና ኢታኖል አቅርቦት በ15% እንዲስፋፋ አድርገዋል። ባይደን ስለ ተቃዋሚዎቻቸው ይህን ብለዋል።
Senator Rick Scott of Wisconsin, a member of the Senate Republican leadership, laid it all out.
የህግ መወሰኛው ምክር ቤት አባል የሆኑት ሪፐብሊካኑ ሴኔተር ሪክ ስካት ትልቅና ጥልቅ የሆነውን አጀንዳቸውን በግልጽ አስቀምጠውታል። አጀንዳቸው 75 ሚሊዮን በሚሆኑና የአመት ገቢያቸው $100,000 በታች በሆኑ 95% አሜሪካውያን ቤተሰቦች ላይ የቀረጥ ክፍያ መጨመር ነው። በአማካይ የሚጨምሩት የቀረጥ ክፍያ በቤተሰብ $1,500 ነው። እንደኔ አስተያየት እንደገና ወደ ኋላ እየተመለሱ ይመስለኛል።
ዋይት ሃውስ ምጣኔ ሀብቱን ሂደት ያቋረጠውን የኮቪድ-19 ወረርሽኝ፣ የነዳጅና የሰብል እህል ዋጋን ከፍ ያደረገውን የፕሬዝደንት ፑቲንን የዩክሬን ወረራ ተጠያቂ ያደርጋሉ። ይሁን እንጂ ተንታኞች ባይደን ከዳሩ ምርጫ በፊት ሁኔታዎችን ወደሳቸው ለመሳብ በቂ ጊዜ የላቸውም ይላሉ። ከብሩኪንግ ተቋም ቢል ጋልስተን ይህን ብለዋል።
Fundamental policy shifts will make a difference over time.
መሰረታዊ የፖሊሲ ለውጥ በጊዜ ሂደት ውስጥ ለውጥ ያመጣል። ጥያቄው ግን ካሁን ጀምሮ የመካከለኛው አጋማሽ ምርጫ እስኪካሄድ ድረስ ለውጥ ማምጣት ከቻሉ ነው። ያንን ተግባራዊ ለማድረግ ፕሬዝዳንቱ በጣም እድለኛ መሆን አለባቸው።
ተንታኞች የዩናይትድ ስቴትስ ግሽበት ተጽዕኖውን በዓለም አቀፍ ደረጃ ማሳረፉን ይገልጻሉ። ትናንት ማክሰኞ የዓለም ሰራተኞች ድርጅት እንደ አውሮፓ አቆጣጠር ባለፈው መጋቢት ዓለም አቀፉ ግሽበት በ9.2% መጨመሩን አስታውቋል። ይህ ቀደም ሲል ከነበረው የመጋቢት 2021 በ3.7% ጨምሯል። ከአሜሪካ ኢንተርፕራይዝ ተቋም ዴዝሞንድ ላችማን እንዲህ ብለዋል።
What this inflation is going to give rise to is a recession in the
ይህ ግሽበት የሚያስከትለው ነገር ቢኖር በብለጸጉት የቡድን 7 ሀገሮች የምጣኔ ሀብት ውድቀት ነው። እንደውነቱ ከሆነ ያ ለመላው ዓለም ምጣኔ ሀብት ጥሩ ነገር አይደለም።
በአጠቃላይ ይህ ችግር በአሜሪካ መራጮች ላይ አርፏል። መካከለኛው አጋማሽ ምርጫ 39 በሚደርሱ የአሜሪካ ክፍለ ግዛቶች ሁሉንም 435 የተወካዮች ምክር ቤት ወንበሮችና 1/3 የሆኑትን የሕግ መወሰኛው ምክር ቤት መቀመጫዎችን ለፍልሚያ አቅርቧቸዋል።
ወደ ተከታዩ ዘገባችን እንወሰዳችሁ። በተከታዩም ዘገባ ዛሬ እዚህ ዩናይትድ ስቴትስ ነው የምንቆየው። ዩናይትድ ስቴትስ ራሻ በዩክሬን ላይ የከፈተችውን ጦርነት ለመመከት የምታደርገው ጥረት በፍጥነት እያደገ ሲሆን ማክሰኞ ዕለት የሀገሪቱ ተወካዮች ምክር ቤት ለዩክሬን አዲስ ወታደራዊና ሰብአዊ እርዳታ እንዲውል ያጸደቀውን $40 ቢሊዮን የሕግ መወሰኛ ምክር ቤቱ በዚህ ሳምንት መጨረሻ ያሳልፈዋል ተብሎ እየተጠበቀ ነው። ይህም የጦር መሳሪያዎችን በፍጥነት ወደ ዩክሬን ለመላክ እንዲያስችል የታቀደውን አዲስ የብድር ፕሮግራም ተከትሎ የቀረበ መሆኑ ተገልጿል። የአሜሪካ ድምጽ የዋይት ሀውስ ቢሮ ኃላፊ ፓትሲ ውዳስኳራ ያጠናቀረችው ዘገባ ነው። ስመኝሽ የቆየ ታቀርበዋለች።
በኦዴሳና ሌሎች የዩክሬን ከተሞች የሚካሄደው ጦርነት እየተጋጋለ በሄደበት ወቅት ዩናይትድ ስቴትስ ለሀገሪቱ የምታደርገው እርዳታም እንዲሁ ታይቶ በማያውቅ ሁኔታ እየጨመረ ነው። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ለዩክሬን እርዳታ የሚውል $13.6 ቢሊዮን ባጸደቀ በሁለት ወር ውስጥ ፕሬዝዳንት ጆ ባይደን ለወታደራዊ እርዳታ የሚውለው ገንዘብ በሳምንት ውስጥ እንደሚያልቅ በማስጠንቀቅ ተጨማሪ $33 ቢሊዮን እንዲጨመር ጠይቀው ነበር።
ጦርነቱ የሚያስወጣው ወጪ ትንሽ አይደለም። ነገር ግን ለጠብጫሪ እጅ መስጠት ደግሞ ዋጋው እጅግ የበዛ ነው። ለዚያ ነው በዚህ ሁኔታ ውስጥ የምንቆየው።
ይህ በእንዲህ እንዳለ የዩናይትድ ስቴትስ ከፍተኛ የደህንነት ባለስልጣን የራሽያ ፕሬዝዳንት ቭላድሚር ፑቲን ለረዘመ ጦርነት እየተዘጋጁ መሆኑንና በዩክሬን እየተደረገ ያለው ጦርነት ያለ ለውጥ ባለበት እየቀጠለ መሆኑን ገልጸዋል። ተጨማሪ እንዲሆን የተጠየቀው $33 ቢሊዮን የአሜሪካን ዶላር በቂ አይደለም ያሉት ዲሞክራቶች ደግሞ ሌላ $7 ቢሊዮን እንዲጨመር አድርገዋል። የዲሞክራት ተመራጩ ሴናተር ክሪስ መርፊ ይህን ይላሉ።
ራሽያ ገንዘቧን መጨረሷ አይቀርም። መከላከያ መሳሪያዎቿም ያልቃሉ። እኛ ደግሞ ዩክሬን ገንዘብም የመከላከያ መሳሪያም እንዳያልቅባት ማረጋገጥ አለብን።
በሳምንቱ መጀመሪያ ፕሬዝዳንት ባይደን በሁለተኛው ዓለም ጦርነት ወቅት ጸድቆ ከነበረውና የአውሮፓ ሀገራት የጀርመኑን ናዚ እንዲያሸንፉ የረዳቸው ሕግ ጋር የሚመሳሰል ረቂቅ ሕግ በፊርማቸው አጽድቀው ነበር። ይህ አዲስ ሕግ ፕሬዝዳንቱ የጦር መሳሪያዎችን በተፋጠነ መልኩ ወደ ዩክሬን መላክ እንዲችሉ የሚያግዛቸው ሲሆን አንዳንድ ጉዳዩን የሚከታተሉ ተንታኞች ግን ይህ በሪፐብሊካንና በዲሞክራት የሕዝብ ተወካዮች እየተደገፈ ያለ የጦረኝነት ባህሪ ነው ሲሉ እያስጠነቀቁ ነው። ከነዚህ አንዱ ኩዊንስ የተሰኘ የመንግስት ስራን በኃላፊነት መወጣት የሚከታተል ተቋም ዳይሬክተር የሆኑት ጆርጅ ቢቢ ናቸው።
The consequences of more or less limitless military
support
ለዩክሬን እየተደረገ ያለው አይነት ገደብ የሌለው የትጋር እንደሚቆም የማይታወቅ ወታደራዊ ድጋፍ ሊያመጣው የሚችለው ውጤትና በተለይ ደግሞ የአሜሪካ ህዝብ ደህንነት አደጋ የደቀነ ጦርነትን ሊያራዝም የሚችል እየታወቀ ይሄ በዋሽንግተን በትኩረት ክርክር ሊደረግበት ሲገባው ግን እድሉን ያላገኘ ርዕሰ ጉዳይ ይመስለኛል።
በዚህ መሃል ግን የህዝብ ተወካዮች ምክር ቤት ኮቪድ-19ን ለመዋጋት በተጠየቀው 22.5 ቢሊዮን ዶላር ላይ መስማማት አልቻሉም። ይህ ገንዘብ በዓለም አቀፍ ደረጃ ወረርሽኙን ለመዋጋት የተጠየቀውን 5 ቢሊዮን ዶላር የሚያጠቃልል ሲሆን ገንዘቡ ለዩክሬን ከተጠየቀው ገንዘብ ተነጥሎ እንዲቀር መደረጉን የሪፐብሊካኑ ተመራጭ ሴናተር ጀምስ ሪች ይገልጻሉ።
The decoupling was done because we wanted to move the Ukrainian
ሁለቱ እንዲነጣጠሉ የተደረገው ዩክሬን ጉዳይ በፍጥነት እንዲያልቅና ወደፊት እንዲሄድ ስለፈለግን ነው። ይሄ በምንም መልኩ የኮቪድን ጥያቄ የማሳነስ ጉዳይ ተደርጎ ሊታይ አይገባም። ነገር ግን እኔ እንደሚመስለኝ በአሁኑ ሰዓት የዩክሬን ጉዳይ ከኮቪድ የበለጠ በፍጥነትና በከፍተኛ ሁኔታ እየጎዳን ነው።
ይህ በእንዲህ እንዳለ የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ አውሮፓውያን ለግጭቱ ዲፕሎማሲያዊ መፍትሄ ማግኘት እንደሚፈልጉ የሚገልጽ መልእክት በመያዝ ማክሰኞ ዕለት በዋይት ሃውስ ተገኝተው ነበር።
ህዝቡ የሚያስበው ወይም ማሰብ የሚፈልጉት ቢያንስ ተኩስ የማቆም ስምምነት መድረስ የሚችልበት ሁኔታ እንዳለና እምነት የሚጣልበት ድርድር እንደገና እንዲጀመር ነው።
ባይደን የድራጊን አስተያየት የሚያንጸባርቅ ምላሽ አልሰጡም። ሆኖም የዩናይትድ ስቴትስ ባለስልጣናት ሩሲያ ለመነጋገር ፈቃደኛ ልትሆን ትችላለች በሚለው ሐሳብ ላይ ጥርጣሬያቸውን ገልጸዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ የዋትስአፕ ቁጥራችንን ላስታውሳችሁ 202-251-3505 ነው። 202-251-3505 አስተያየቶቻችሁን በድምጽ ቀርጻችሁ ላኩልን ወይም በምስል ቀርጻችሁ አድርሱን። በጽሁፍም ልታደርሱን ትችላላችሁ። ለጥያቄው መልስ ዝግጅቶችም አሉን። ጥያቄዎች ሲኖሯችሁ በዋትስአፕ ቁጥራችን መላክ ትችላላችሁ። ከፌስቡክ የውስጥ መስመር መላላኪያ በተጨማሪ ማለታችንን ነው። horn@voanews.com ደግሞ የኢሜል አድራሻችን ነው። በዚያም አስተያየቶቻችሁን ልታደርሱን ትችላላችሁ። አሁን ወደ ሚቀጥለውና ሰፋ ያለው ሳምንታዊ ዝግጅቶቻችንን ወደ ምናቀርብበት ዝግጅታችንን ወሰዳችሁ። ዲሞክራሲ በተግባር በዛሬው የዲሞክራሲ በተግባር ዝግጅታችን ቃለ ምልልስ ነው የምናስደምጣችሁ። ባለፈው ሳምንት የተከበረውን የፕሬስ ነጻነት ቀን ወይም የተዘከረውን የፕሬስ ነጻነት ቀን አስመልክቶ የተሰናዳ ቃለ ምልልስ ነው። በኢትዮጵያ ጋዜጠኞች ላይ የሚፈጸም የዘፈቀደ እስርና በአግባቡ የፍርድ ሂደት አለማግኘት ከአራት ዓመታት በፊት በሀገሪቱ መሻሻል አሳይቶ የነበረውን የፕሬስ ነጻነት ዳግም እንዲያሽቆለቁል እያደረገው ነው። በዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም ሲፒጄ አስተያየት የሲፒጄን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ያነጋገረቻቸው ስመኝሽ የቆየናት እንደሚከተለው ይቀርባል።
After Prime Minister Abiy Ahmed came to power in
እንደ አውሮፓና አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ሚዲያ ብዙ የተስፋ ጭላንጭሎች ነበሩ። ጋዜጠኞች ከስር ተለቀው በውጪ ሰሩ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገር መመለስ ችለውና አንዳንድ አፋኝ ህጎችን የማሻሻል ጥረቶች ተደርገው ነበር። ከአራት አመት በኋላ ግን ይሄ መሻሻል በከፍተኛ ሁኔታ ሽቆልቁሎ እርሶ የሚሰሩበት ተቋም ኢትዮጵያ በአፍሪካ ሶስተኛ ደረጃ አሳሪ መሆኗን የሚገልጽ ሪፖርት አውጥቷል። አሁን የኢትዮጵያ ሚዲያ የሚገኝበትን ሁኔታ በአጠቃላይ እንዴት ይገልጹታል?
What we saw was an increase in the number of journalists jailed in Ethiopia once the state of emergency
ያስተዋልነው ነገር በኢትዮጵያ ያስቸኳይ ጊዜ አዋጅ ከታወጀ በኋላ የሚታሰሩ ጋዜጠኞች ቁጥር መጨመሩ ነው።
በእርግጥ ያስቸኳይ ጊዜ አዋጁ ከተነሳ በኋላ ብዙዎቹ ጋዜጠኞች ተፈተዋል። በአሁኑ ወቅት የሚያሳስቡን በእስር የቀሩ ለኦሮሚያ የዜና ትስስር ተቋም የሚሰሩ ሁለት ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው ይህ ክስ ውድቅ ተደርጎ እንዲፈቱ ነው። ሆነም ሌሎች ታስረው የነበሩ ጋዜጠኞች ተፈተዋል ማለት ለእነሱ ሁሉ ነገር አብቅቷል ማለት አይደለም። ምክንያቱም አንዳንዶቹ አሁንም ክሳቸው አልተነሳም። ስለዚህ የኢትዮጵያ መንግስትን የምንጠይቀው ክሳቸውን ውድቅ እንዲያደርግ ነው።
Moving to Eritrea, CPJ named the country as
ወደ ኤርትራ ሄድና ኤርትራ በዓለም ላይ ከፍተኛ ቅድመ ምርመራ ከሚደረግባቸው አገሮች የመጀመሪያው እንደሆነችና ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ ጋዜጠኞችን በማሰር ቀዳሚው እንደሆነች የCPJ ሪፖርት ያሳያል። ሰዎች በመንድነው መረጃ የሚያገኙት?
When we talk about the birth censor, people in Eritrea
ቅድመ ምርመራ የሚደረግበት ሀገር የሚለውን አስቀድመን ስናይ እንደሚታወቀው ኤርትራውያን ያን ያህል የተስፋፋ ሚዲያ የላቸውም። ያላቸው የመንግስት መገናኛ ብዙሃን ነው። የኢንተርኔት ስርጭቱ ራሱ ጥሩ የሚባል አይደለም። ስለዚህ ገለልተኛ ሚዲያ ማግኘት በጣም አስቸጋሪ ነው። በእርግጥ በውጭ ሀገር ለሚኖሩት የተለየ ሁኔታ ነው ያለው። የተወሰነ ገለልተኛ ሚዲያዎች ከውጭ ሆነው ወደ ኤርትራ ለማሰራጨት ይሞክራሉ። ግን ያለመታደል ሆኖ የሚገባውና የሚወጣው መረጃ እጅግ የተገደበ ነው።
I'm going to move you back to Ethiopia. Can you tell us about the
ወደ ኢትዮጵያ መለስ እንበልና በኢትዮጵያ ጋዜጠኞች ላይ ስለሚፈጸም የዘፈቀደ እስርና ተገቢውን ፍርድ ያለ ማግኘት ሁኔታ እናንሳ። ይሄ ምን ያክል አሳሳቢ ነው?
Yeah, so that's really been a big concern for CPJ.
ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። ይህንም ባለፉት 18 ወራት ውስጥ በተደጋጋሚ ያየነው ነገር ሲሆን በተለይም ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች ይያዛሉ፣ ይታሰራሉ፣ ግን ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነገር ነው። ዓለም አቀፍ ሕጉ ማንኛውም ሰው ተገቢውን ፍትህ እንዲያገኝ አግባብነት ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም።
እንግዲህ
ቀደም ሲል በነበረው ሁኔታ ጋዜጠኞች የሚፈሩት ከመንግስት የሚደርሰውን ጥቃትና አፋኝ ህጎች ነበር። አሁን ግን ጋዜጠኞች ካልታወቁ ቡድኖችም ጥቃት ይደርስባቸዋል። በተለያዩ አካባቢዎች ያሉ ታጣቂዎች፣ ግለሰቦች ጋዜጠኞችን ያስፈራራሉ። ስለዚህ ሁኔታ ምን ይላሉ? በተለይም መረጃ የማግኘት መብት ላይ ምን ያክል ተጽዕኖ እያሳደረ ነው?
Well, again, it is of great concern, and what we have seen, particularly on the online space,
ይሄ ራሱ በጣም አሳሳቢ ነው። በተለይ ደግሞ እንዲህ አይነቱ ነገር በዲጂታል ሚዲያው ላይ ይታያል። በበይነ መረብ ላይ ጋዜጠኞች ክትትል፣ ጥቃትና ማሰቃየት እየደረሰባቸው ነው። ይሄ ደግሞ ጋዜጠኞች ራሳቸው ላይ ቅድመ ምርመራ እንዲያደርጉ፣ አንዳንዴም ደግሞ ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ የተቀነባበረ ነገር ነው። አንድ ሰው ብቻውን አይደለም ጋዜጠኛ በሰራው ነገር ስላልተደሰተ የሚያስፈራራው የተቀነባበረ ነገር ነው። ሴት ጋዜጠኞች ላይ ሳይቀር ክትትል የሚያደርጉና የሚያጠቁ ቡድኖች አሉ።
Ethiopia is now at the highest time of political instability with
ኢትዮጵያ አሁን ከፍተኛ በሆነ የፖለቲካ ለመረጋጋት ግጭቶች፣ የኢኮኖሚ መዋዠቅ ውስጥ ነው ያለችው። ተደራራቢ ችግሮች በብዛት አሉ። በዚህ ሁኔታ ውስጥ ጋዜጠኞች ኃላፊነታቸው መወጣት እንዲችሉ ምን ማድረግ አለባቸው? የኢትዮጵያ መንግስትም ሆነ የኤርትራ መንግስት የሚዲያ ነጻነትን ማረጋጋት የሚችሉት እንዴት ነው?
The important thing is to understand that a diversity of media is actually key to
ትልቁ ነገር ብዝሃነት ያለው ሚዲያ የዜጎችን መብት ለማስከበር አስፈላጊ መሆኑን መረዳት ነው። መገናኛ ብዙሃንን ለመቆጣጠር መሞከር ሆን ተብሎም ይሁን ባለማወቅ ለሚሰራጭ ሐሰተኛ መረጃ ያጋልጣል። ስነ ምግባር ያላቸውና የተረጋገጠ ትክክለኛ ዘገባ የሚሰሩ ተአማኒነት ያላቸው መገናኛ ብዙሃንና ጋዜጠኞችን እንዲሰሩ መፍቀድ ለሁሉም አሸናፊነት ነው። ቅድመ ምርመራ ማካሄድና አንድ አይነት ድምጽ ብቻ ከአንድ አይነት ምንጭ እንዲኖር ማድረግ፣ በተለይም መንግስት ሁሉም የእሱን ትርክት ብቻ እንዲያሰሙ ሲፈልግ ያ ኢትዮጵያ ራሷ ከተቀበለቻቸው ዓለም አቀፍ ድንጋጌዎች ጋር አይሄድም።
ስለዚህ ብዝሃነት ያለው ሚዲያ እንዲኖር በመፍቀድ ዜጎች በህይወታቸው አስፈላጊ የሆኑ ውሳኔዎችን መወሰን የሚያስችላቸው መረጃዎችን እንዲያገኙ ሊደረግ ይገባል።
በአሁኑ ወቅት ኢትዮጵያና ኤርትራ ውስጥ ምን ያክል ጋዜጠኞች በእስር ይገኛሉ?
According to our information in Eritrea, which is
ባለን መረጃ መሰረት ከሰሃራ በታች ካሉ የአፍሪካ ሀገራት አንደኛ አሳሪ በሆነችው ኤርትራ በአሁኑ ወቅት 16 ጋዜጠኞች በእስር ላይ ይገኛሉ። ከነዚህ ውስጥ የተወሰኑት ምናልባት ተገለው ይሆናል። በእርግጠኝነት ማወቅ አንችልም። ምክንያቱም ቀደም እንዳልኩት ከፍተኛ የሆነ ቅድመ ምርመራ ይካሄዳል። ነገር ግን ወደፊት መንግስትን ተጠያቂ ለማድረግ በዝርዝር ይዘናቸዋል። አብዛኞቹ እንደ አውሮፓውያን አቆጣጠር ከ2001 ዓመተ ምህረት ጀምሮ ኤርትራ ገለልተኛ መገናኛ ብዙሃንን ማፈራረስ ከጀመረችበት ጊዜ አንስቶ ለ21 ዓመታት ማለት ነው በእስር ላይ ያሉ ናቸው። በዘፈቀደ ስለሚታሰሩ ጋዜጠኞች ስናነሳ ኤርትራ ትክክለኛዋ ምሳሌ ናት። ምንም አይነት የፍርድ ሂደት ያላገኙ ጋዜጠኞች አሉ። ወደ ኢትዮጵያ ስንመጣ ደግሞ በታሳስ ወር በነበረን ቁጥር 15 ጋዜጠኞች ታስረው እንደነበር ይታያል። ያ በራሱ በጣም ትልቅ ችግር ነው። ነገር ግን አብዛኞቹ አሁን ተፈተው ቢያንስ 2 ጋዜጠኞች በእስር እንዳሉ ነው ያለን መረጃ የሚያሳየው።
Thank you so much, አንጀላ ኪምታል የሲፒጄ የአፍሪካ ፕሮግራም አስተባባሪ በኢትዮጵያና በኤርትራ ስላለው የሚዲያ ሁኔታ ለመወያየት አብረውን ስለቆዩ በጣም እናመሰግናለን።
Thank you so much.
እኔም አመሰግናለሁ።
ወደ ተከታዩና ለዕለት ወደ ያዝነው የመጨረሻ ዘገባ እንወሰዳችሁ። ወደ ኬንያ ነው የምንሻገረው። በኬንያ የሚገኙ ስደተኞች የገጠማቸውን ችግር የተመለከተ ይሆናል። በጁማ ማጃንጋ ያደረሰን ዘገባ ነው። ደረጀ ደስታ ያቀርበዋል።
አጃ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የሕግ ተቋም ውስጥ እንደ ተሟጋጅ ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስቦ አያውቅም። አጃክ ለዚህ ያበቃውን አዲሱን ሕግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊዮን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል።
እነዚህ ሁሉ ነገሮች ለማድረግ ለምሳሌ ጥናታዊ ምርምር ማድረግ ከመጀመር በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሺፕ ስራ ከመስራት በፊት የኢንተርንሺፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው።
የኬንያ የስደተኞች ሕግ ሆኖ ጸድቆ የወጣው ባለፈው ዓመት እንደ አውሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝቷል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱአኒያ እንዲህ ይላሉ።
Biggest problem that refugees have had in this country since 1991.
እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ሕግ ውስጥ ያየነው እነዚህን ነባር ሕጎች ለመለወጥ የሚደረግ ነገር መኖሩን ነው።
የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ አዲ አቹል።
ፖሊሲዎች ዝም ብለው ንድፈ ሐሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ ይወጣሉ፣ ይፈረማሉ። ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በሱ መሰረት ይንቀሳቀሳሉ።
ለአጃክ አዲሱ ሕግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ሕግ እንደገና ተቀባይነትና ስራም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃክጃ በኬንያ የሚገኝ ስደተኛ ነው።
ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ ያስችላቸዋል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚሁ ነው።
አዲሱ ሕግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሮልናል። በሁሉም ስፍራ በሚገኙ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ የሐሙስ ምሽት ዝግጅታችን ይቀጥላል። ደህና እደሩ። Thank you.